የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 25 እና 31 ሜትር ባንዶች ዘወትር በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት የሚያሰማውን ፕሮግራም አሁን ጀመረ። ከአምላካቸው ጋር የሚነጋገሩበት የራሳቸው የሙዚቃ ቋንቋ የፈጠሩ ሰው እነሆ። በዚህ የሙዚቃ አልበም የተካተቱት በሙዚቃ የመንፈስ በረከት የቀለሙ ከሌላ ቦታ እምብዛም የማይታዩ ናቸው። ያልተበረዘ ነፍስ ባለቤት እውነተኛና ብርቅ ስሜታቸው ጥልቅ ነው ሲል አሰፈረ ዶናልድ ደኒን የተባለ የራዲዮ ፕሮግራም አቅራቢ አይሪሽ ታይምስ በተሰኘው ጋዜጣ ላይ ባሰፈረው ጽሑፍ። ለመሆኑ እኒህ ሰው ማን ናቸው ወይም ማን ነበሩ የሚለው ጥያቄ እዚህ ግድም መነሳቱ አይቀርምና
ሲሰረንቶ ሲሳገም በስምንት ዓመቴ ነው ቫይልን የጀመርኩት። መጀመሪያ ፋንክሽና የጊዜያገረዶች ሙሚያ ይለው ሻቴል አጠገብ ወጣቶች ናቸው እንጂ እኔ ብቻ ነበርኩ ትንሽ ልጅ። ቫይልን ማስተማሪ ለብቻዬ ጓደኛ የለኝም። አሳንጉልቶቼ ጋር መሳልፎ
የጥበብ ጸጋ ተሸልመው ወደዚች ምድር የመጡበት ዘመን ተቆጥሮ 100 ዓመት ሞላ። የመቶ ዓመታት ብሩህ የሙዚቃ ቀማሪ ለሥነ ሥርዓቱ የተሰጠው ስያሜ ነው። ባለፈው ዓመት ከዚህ ዓለም በሞት የተለዩት እማሆይ ጽጌ ማርያም ገብሩ። በምሽቱ የራዲዮ መጽሔትም ሰፋ ያለው የቅንብር ክፍለ ጊዜ ከዚሁ ጋር ተያይዘው የተቀናበሩ በርከት ያሉ ድምፆችን ያካተተ ነው። ጤና ይስጥልኝ፣ እንደምናመሻችሁ፣ እንደምንሰነበታችሁ ውድ የራዲዮ መጽሔት ተከታታዮች፣ ከዛሬ እሁድ ህዳር 2 2016 ዓ.ም ቅንብሮቻችን ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። አሁን እሁድ ከሆነ ምሽቱ የራዲዮ መጽሔት ማደል ሰዓቱ። ከሰዓቱ ያለም ዜና በኋላ መለሳለሁ፣ እንዳትሄዱ።
እንደምናመሻችሁ አድማጮቻችን፣ ከምሽቱ ዜናዎች ጋር ሀብታሙ ስዩም ነኝ። በጋዛ የምድር ጦርነትና የአየር ድብደባው በቀጠለበት በአሁኑ ሰዓት ትልቁ መሆኑ የተነገረለት አልሽፋ ሆስፒታል ሙሉ በሙሉ እንደተከበበ የሆስፒታሉ ኃላፊ መሐመድ አቡ ሳልሚያ ትናንት ቅዳሜ ምሽት ተናግረዋል። የእስራኤል ጦር ቅዳሜ ዕለት ከባድ ሰብአዊ ቀውስ ካለበት አልሽፋ ሆስፒታል ሕፃናትን ለማስወጣት እገዛ እንደሚያደርግም አስታውቋል። የእስራኤል ወታደራዊ ቃል አቀባይ ሪር አድሚራል ዳንኤል ሃገሪ የሚፈለገውን እርዳታ እናቀርባለን ሲሉ በትናንትናው ዕለት አስታውቀዋል። ቅዳሜ በአልሽፋ ሁለት ሕፃናት ሲሞቱ ሌሎች በደርዘን የሚቆጠሩ ደግሞ ለኤሌክትሪክ ኃይል ማመንጫ ማሽኖች የሚሆን ነዳጅ በማለቁ አደጋ ላይ ወድቀዋል። የሕክምና መሳሪያዎች ስራ አቁመዋል። በተለይ በጽኑ ሕክምና ስር የሚገኙ ህመምተኞች መሞት ጀምረዋል ሲሉ የአልሽፋ ሆስፒታል ኃላፊ መሐመድ አቡ ሳልሚያ ፍንዳታና የጠመንጃ ተኩስ ድምፅ ከጀርባ ባጀበው የስልክ ቃለ ምልልስ ተናግረዋል። ሌሊቱን የቀጠለው ውጊያ ጨቅላ ሕፃናትን ለማስወጣት የተያዘው እቅድ ላይ ምን አይነት ተጽዕኖ እንደሚያሳድር ለጊዜው ግልጽ አልሆንም። እስራኤል ጠቅላይ ሚኒስትር ቤንጃሚን ኔትንያሁ በሐማስ የጥቅምት 7 ጥቃት ወቅት የተወሰዱ ዜጎች የሚለቀቁበትን ሁኔታ ያላካተተ የተኩስ አቁም ጥሪን በጽኑ እንደማይቀበሉ አስታውቀዋል። ድንበር የለሹ የሐኪሞች ቡድን 4 የጋዛ ሆስፒታሎች በማያቋረጥ የቦምብ ድብደባ ውስጥ እንደሚገኙ ተናግረዋል። በሰሜን ማሌ ክልል በማሌ ጦርና በተዋሪግ ተገንጣይና አማጽያን ቡድኖች መካከል ግጭት ማገርሸቱን የጦር መኮንኖችና ተመራጭ ባለስልጣናት ገለጹ። በአውሮፓውያኑ 2020 ስልጣን በኃይል ከያዙ በኋላ የአፍሪካዊቷ ሀገር የጦር መሪዎች ሀገሪቱ በሁሉም ክልሎች ላይ ያላትን ሉዓላዊነት ማደስ ተቀዳሚ ተግባራቸው አድርገዋል። ኪዳል የተባለው ቁልፍ ስፍራ የፍልሚያ ስፍራ ይሆናል ተብሎ ይጠበቃል። አንድ ወታደራዊ መኮንን ለአጃንስ ፍራንስ ፕሬስ እንደተናገሩት የማሌ ጦር የሀገሪቱን ብሔራዊ ግዛት ለማስከበር የምድር ላይ እንቅስቃሴውን ቀጥሏል። ስማቸው እንዳይጠቀስ የፈለጉ አንድ የአካባቢው ተመራጭ በበኩላቸው ጦርነቱ በኪዳል አካባቢ መቀጠሉንና የአካባቢው ነዋሪዎች የሮኬቶች ድምፅ ስለመስማታቸው ተናግረዋል። የጦር አውሮፕላኖች እሁድ ወደ ኪዳል ሲበሩ መታየታቸውን ሌላ ባለስልጣን ተናግረዋል። ጦርነቱ የጀመረው ሐሙስ ዕለት የጦር ሰራዊቱ በኪዳል ክልል ሁሉንም የሽብርተኝነት ስጋቶች ለመቆጣጠርና ለማጥፋት ያቀዱ ስልታዊ እንቅስቃሴዎች እንደሚያደርግ አውጆ ስፍራውን ዝግ ካደረገ በኋላ ነው። ከጥቅምት የመጀመሪያ ሳምንታት ጀምሮ አነፌዝ የተባለው ቦታ ላይ ሰፍሮ የነበረው ጦር 120 ኪሎ ሜትሮች ርቃ ወደምትገኘው ኪዳል ግዛት ተንቀሳቅሰዋል። ከ300,000 በላይ ፍልስጤማውያንን የሚደግፉ ሰዎች በማዕከላዊ ለንደን በትናንትናው ዕለት ትዕይንተ ህዝብ አከናውነዋል። በዚህ ወቅት ዋናው ሰልፍ ላይ ጥቃት ለማድረስ አድብተዋል ከተባሉ የቀኝ ጽንፍ ተቃዋሚ ሰልፈኞች ጋር የተፈጠረ ግጭትን ተከትሎ ፖሊስ 120 ሰዎችን በቁጥጥር ስር አውሏል። በፖሊስና የመጀመሪያው ዓለም ጦርነት መጠናቀቅን ለማሰብ በተሰየመው ቀን ላይ የተደረገውን ሰልፍ ለመቃወም በወጡ ሰዎች መካከል ግብግብ ተፈጥሯል። ቀኑ ብሪታንያና ሌሎች ሀገራት በጦርነቱ ያጧቸውን ዜጎች የሚዘክሩበት ነው። ጠቅላይ ሚኒስትር ሪሺ ሱናክ ሰኖሳፕ ተብሎ በሚጠራው የጦርነቱ መታሰቢያ ስፍራ የታየውን ግጭት አውግዘዋል። ታላቁን ሰላማዊ ሰልፍ በመቀላቀል ጸረ ሰማያዊ ዝማሬዎችን እንዳሰሙ፣ የአፍቃሪ ሐማስ ምልክቶችና ልብሶችን እንዳነገቡ የከሰሷቸውን የሐማስ አዛኞች ብለው የጠሯቸውን ሰዎች በቃላት አጥቅተዋል። በእስራኤልና ሐማስ መካከል ጦርነት ከተቀሰቀሰ ወዲህ ትልቁ እንደሆነ የተነገረለት በጋዛ የተኩስ አቁም ይደረግ ዘንድ የጠየቀው ሰልፍ ከመካሄዱ አስቀድሞ ውጥረት ሰፍኗል። የብሪታንያ የውስጥ ጉዳይ ሚኒስትር ሱላ ብሬቭማን ሰልፎቹን በደቦ የሚመሩ የጥላቻ ሰልፎች ሲሉም ጠርተዋቸዋል። የለንደን ሜትሮፖሊታን ፖሊስ ሰልፉን እንዲያግድ በሚኒስትሮች የቀረቡ ጥሪዎችን የከፋ ግጭት እንደሚኖር የሚያሳዩ ምልክቶች የሉም በሚል ሳይቀበል ቀርቷል። ፖሊስ ቅዳሜ መገባደጃ ላይ በሰጠው መግለጫ እስካሁን 126 ሰዎችን በቁጥጥር ስር መዋሉን ገልጿል። ከነዚህ መካከል አብዛኞቹ የቀኝ ክንፍ ተቃዋሚዎች ሲሆኑ የእግር ኳስ ነውጠኞችን ጨምሮ በመቶዎች ከሚቆጠሩ ቡድን የመጡ ሰዎች መሆናቸውን ፖሊስ አክሏል። ረዳት ኮሚሽነር ማት ትዊስት ከቀኝ ክንፍ ተቃዋሚዎች በኩል በፖሊስ ላይ ዛሬ ደረሰው ከፍተኛ ጥቃት ያልተለመደና አሳሳቢ ነው ሲሉ ተናግረዋል። በፍተሻ ወቅት ቢላዋና በእጅ የሚጠለቁ የነሐስ መደብደቢያ አንጓዎች ወይም ብረት ቦክሶች መገኘታቸውን ተናግረዋል። በስተመጨረሻም ከሰርከስ ትርኢት ያመለጠ አንበሳ በጣሊያን ባህር ዳርቻ ከተማ ለብዙ ሰዓታት በጎዳናዎች ላይ ሲዘዋወር ውሏል። አንበሳው የኋላ ኋላ በማደንዘዣ ኃይል እንደተያዘ ተሰምቷል። በሮማ አቅራቢያ የሚገኘው የላዲስፖሊ ከተማ ከንቲባ አሌክሳንድሮ ግራንዶ ፖሊሶችና የሰርከስ ሰራተኞች እንስሳውን ለመያዝ እስኪችሉ ድረስ ነዋሪዎቹ ከቤት እንዳይወጡ ሲያስጠነቅቁ ውለዋል። በአካባቢው ሰዎች ሳይቀረጹ እንዳልቀሩ በተነገረላቸው ኤኤፍፒ ግን ባላረጋግጣቸው በጣሊያን ሚዲያ ላይ ቆየት ብለው የታተሙ ቪዲዮዎች ላይ አንበሳው በጨለማና ጭር ባሉ መንገዶች ውስጥ ሲመላለስ አሳይተዋል። አንበሳ ያለበት የሰርከስ ትርኢት በከተማዋ እንዲካሄድ ፍቃድ አለመስጠታቸውን የተናገሩት ከንቲባው መከልከልም እንደማይችሉ ግን አስታውቀዋል። አድማጮቻችን፣ ለምሽቱ የያዝናቸው ዜናዎች እነዚህ ነበሩ። ከቀሪ የእሁድ ምሽት ስርጭቶች ጋር አብራችሁ ቆዩ።
በድጋሚ ጤና ይስጥልኝ፣ ሰላም እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። እሁድ ህዳር 2 2016 ዓ.ም የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። ወደ ቀዳሚው የምሽቱ ዝግጅታችን ከማለፋችን በፊት የመክፈቻዋን ዜማ እናስቀድም።
ይገርባል የተሰራው ፍሩ እኔ አንጀት ይመስለኝ ይገርማል የተሰራው ክሩን ይረበሻል ሆዴ ይገረፍ ክራሩ ይገረፍ ክራሩ አይታይሽ ሞይ የኔ አበባ የልቤ ውስጥ ሳት ስንቱን አሳለፍኩት የኔ ዓለም አንቺን ላለመሳት ሳደለ ብቻዬን የኔ አበባ ሲወርድ ስነሳ አስታውስሻለሁ የኔ ዓለም እኔ አንቺን አረሳም ሰማይ ደብ ይመስል ብባብን ጨረቃ ሳላዬ ሻላት እኔ አልችልም በቃ አልችልም በቃ ደመናው ተቀዶ ዶፍ ይወርድ ከሰማይ አልችልም ለማደር አይኖችሽን ሳላይ አንቺን ሳላይ ምን ጉድ ነው መለየት ክፋቱ ጨክኗል
ለአውሮፓውያን የዘመን አቆጣጠር በ2021 መጸወራት ውስጥ ከእማሆይ የሙዚቃ ስራዎች ዋጋዬ ከእንግዲህ አታልቅሽ የሚለውን ለመጀመሪያ ጊዜ በሰማሁ ወቅት የጀመርኩት መንገድ ወዴት ሩቅ እንደሚወስደኝ አንዳችም ግምት አልነበረኝም ያለው የሙዚቃ ስራዎቻቸውን በተዋወቀ አጭር ጊዜ ውስጥ በእማሆይ ዓለም ከተማረኩት ሁሉ የእድሜ ልክ የሙዚቃና የመንፈሳዊ ጉዟቸውን ለመቃኘት ስራዎቻቸውን በመሩበት ረጅሙን መንገድ የተያያዘው በወጣትነቱ እድሜ የሚገኘው የሙዚቃ ሰው ቶማስ ፌንግ ነው። የዶክተሬት መመረቂያ የጥናት ጽሑፌ በእማሆይ ህይወትና ሙዚቃ ላይ ያተኮረ ሊሆን እንደሚችል እንደምን ልገምት ይቻለኛል? እናም ከኢየሩሳሌም ወደሚገኘው መኖሪያቸው ስለማቅናት የጣ ከቤተሰቦቻቸውና ከአጋሮቻቸው ጋር በመተባበር የሙዚቃ ድርሰቶችና ቅጂዎቻቸውን በወጉ በማደራጀት ታሪካቸውን በሚመለከቱ ስራዎች ላይ ስለመሳተፌም አስቀድሜ የማውቀው አልነበረም። በዛሬው ምሽት በበኩሌ ዝግጅት እንዳቀብ በመጋበዜ ታላቅ ክብር ይሰማኛል ነበር ያለው። በአገባደነው ሳምንት መጀመሪያ ላይ እዚህ ዋሽንግተን ዲሲ ላይ በታዋቂው የኬኔዲ ማዕከል ለማሆይ 100ኛ ዓመት ልደት መታሰቢያ በተሰናዳው ስነ ስርዓት ዝግጅቱን ባቀረበበት ማስታወሻው
Amahoy's music, it must have been in 2018, 2019. I think her music was sort of in the air. I remember in 2018 it was used in an Amazon commercial, the piece called Song of Abayi, which is also called Hunger.
መጀመሪያ የአማሆይን ሙዚቃ የሰማሁት በ2018 እና በ2019 ይመስለኛል። በዚያን ጊዜም ሙዚቃቸው በስፋት የተሰማ ነበር። አስታውሳለሁ በ2018 ለአማዞን የማስታወቂያ ማጀቢያ ሆኖ ተሰራ። Song of Abayi, የአባይ ዜማ የሚሰኘው ሙዚቃ የሀገር ናፍቆት ክፍል 2 በሚል ስያሜ የሚታወቃል። ማስታወቂያውን የማየት እድል አልገጠመኝም። ሙዚቃው ግን በጣም ይሰማ ነበር። ከአንድ መጽሐፍ መደብር ውስጥ ሲጫወት ሰማሁት። ከዚያም ስማቸውን አየሁ። ኤተን አይቨርሰን የሚባል አንድ የጃዝ ፒያኖ ተጫዋች ጽሑፎችን ለንባብ በሚያበቃበት ገጹ ላይ ስለ እርሳቸው የጻፈውን አነበብኩ። በጊዜው እኔም ኒውዮርክ ነበር የምኖረው። እንደ ብሩክሊን ያሉ የተለያዩ የኒውዮርክ አካባቢዎች የሚኖሩ ሰዎች ደግሞ ወደ ሙዚቃ መደብሮች በመሄድ የኢትዮጵያን ጃዝ የመሳሰሉ ሙዚቃዎችን ያዳምጣሉ። የማየው ሙዚቃ ደግሞ ከ2006 አንስቶ ኢትዮፒክ በተባለው አልበም አማካኝነት እየተዋወቀ ነበር።
And so I was around sort of the hip Brooklyn jazz crowd here and there, and I saw this name. I was really interested because I had never heard an Ethiopian
ስለሆነም እኔም ብሩክሊን ውስጥ የጃዝ ሙዚቃ ዘውትረው ከሚያደምጡ ሰዎች ጋር ነበርኩና ስማቸውን ለማየት በቃው። ከዚያ ቀደም እንደዚህ ያለ የኢትዮጵያ ሙዚቃ የፒያኖ ተጫዋች ወይም የሙዚቃ ደራሲ ሰምቼ ስለማላውቅ በዚያ ላይ መኖክሲት የሙዚቃ አዋቂ እናም ስማቸውን በየአቅጣጫው ሰማ ጀመር።
የማሆይን ሙዚቃዎች ከሌሎች እርሳቸው ዘመን የረቂቅ ሙዚቃ አቀማሪዎች ምን ይለያቸዋል በሚል አቀረብኩለት ጥያቄ ሲመልስም
I think one thing that really drew me to her music is that her music has such a public life. Like her music is used in films, advertisements, in TV, you hear it in coffee shops.
እንደሚመስለኝ ወደ እማሆይ ሙዚቃ የተሳብኩበት አንዱ ነገር ሙዚቃቸው በአንድ በኩል እንደዚህ የህዝብ መሆኑና የራሱን ህይወት መቀጠሉ ሙዚቃዎቻቸው በፊልም በቲቪ ማስታወቂያዎች ላይ ለጥቅም መዋላቸው እንዲሁም በቡና መጠጫ ቤቶች ውስጥ ይሰማሉ። በሌላ በኩል ደግሞ እርሳቸው ከግርግር የራቁ መንፈሳዊ ሰው ነበሩ። ዓለምን ትተው በገዳም የሚኖሩ መነኩሴ። ስለዚህ ይህ ለየት ያለ ነገር ነበር። ተቃርኖ የሚመስል ነገርም ነበረው። ይገርማል።
የማሆይን ዘርፈ ብዙ አስተዋጽኦዎች የሚተነትነው ቶማስ የታሪካዊና የአዲስ ምልከታዎችን አንድምታም ይቃኛል።
I think her contribution for me, I mean the big contribution at least in my life and in my thinking about music is that she really doesn't just defy boundaries but really makes me question what those boundaries really are.
የማሆይ አስተዋጽኦ ቢያንስ በእኔ ህይወትና በሙዚቃ አስተሳሰቤ ላይ ያሳደረው በእውነቱ በሙዚቃቸው ድንበር አጥሮችን መናድ ብቻ ሳይሆን ቀድሞውንም እነኚህ ድንበሮች ወይም አጥሮች ስለምንድን ናቸው? ለምን ተፈጠሩ? ብዬ እንድጠይቅ ያደረጉኝ ናቸው። እናም በደንብና በልማድ በቆሙ ድንበሮች ያልታጠረ ወይም ያልተገደበ የሙዚቃ ህይወት እንዴት እንደሚኖር አሳይተውኛል።
በማሆይ የሙዚቃ ስራዎች ላይ የሚያደርገውን ጥናት ጨምሮ ከቶማስ ጋር የነበረን ቆይታ ዘለግ ያለና በርካታ ርዕሶችንም ይዳሰሰ ነው። በሌላ ጊዜ እንመለስበታለን። ለአሁኑ ሙዚቀኛና የሙዚቃ ጥናት ባለሙያ እንግዳይን ቶማስ ፌንግል ላመስግንና ወደሚቀጥለው እንሻገር። ከበርካታ አመታት በፊት ለብዙ ሚሊዮን ኢትዮጵያውያን ለመጀመሪያ ጊዜ የተዋወቀ ድምጽ ዛሬ በዓለም ዙሪያ ላቅ ያለ አክብሮት የተቸሩ ታላላቅ የሙዚቃ ስራዎች ባለቤት የቀደመ ትውውቅ ተሰዳችሁ።
ሲሳ ጋር ትልቁ አቴ ነች። ዘማንም የለ ገና ያው 8 ዓመት ሲሆን ስጦታ ምናምን ለገና ይሰጥ የለ ለገና ባጻፊ ሲሉ ቫይሊን ነው የምፈልግ ብዬ ቫይሊን ተሰጠኝ መጀመሪያ። እና እዚያ ደግሞ ፋንክሲዮና መጥቶ አንድ አይነት ስውር ፒያኖ ሲመጣ ሙዚቃ አላቀ ሰምቼ አላቅ ብቻ ዝም ብዬ ሳለቅስ ነበር አሉ። እሱ ሲመጣ በቃ ሙዚቃው ልቤ ውስጥ ገብቶ የእግዚአብሔር ነው የእግዚአብሔር ስጦታ ነው እንጂ እዛ ነው እንግዲህ ሙዚቃ የጀመርኩት። ቫይሊንም ፒያኖ ደግሞ አንድ ተማሪ ስትመጣ እያየሁ እኔ እሷ ስትወጣ ደግሞ እኔ መጣ ነበር ዝም ብዬ እንደሁን በባዶ
ከ16 አመታት በፊት ከአሜሪካ ድምጽ ጋር ለመጀመሪያ ጊዜ ቃለ ምልልስ ባደረጉበት ወቅት ከተናገሩት የተወሰደውን ድምጻቸው ነበር ያደምጣችሁት። አሁን የዝግጅቱን ዓላማ ጨምሮ በተለይ የማሆይን ራእይ ውል ለማድረግ የሚንቀሳቀሱትና ይህንንም የኬንዲ ማዕከሉን ትዕይንት ወዳዘጋጁት የማሆይ ጽጌ ማርያም ገብሩ የሙዚቃ ፋውንዴሽን መስራቾችና መሪዎች ጋር ወደሚኖረን ቆይታ ደግሞ ልሰዳችሁ። ክቡራትና ክቡራን አድማጭ ተመልካቾቻችን ሁለት እንግዶች መስመር ላይ አሉኝ። አቶ ዳንኤል አሰፋ የማሆይ ጽጌ ማርያም የሙዚቃ ፋውንዴሽን የቦርድ ፕሬዚዳንት፣ ወይዘሮ ሀና ከበደ የማሆይ ጽጌ ማርያም የሙዚቃ ፋውንዴሽን መስራችና በአሁኑ ወቅት በዋና ስራ አስኪያጅነት በመስራት ላይ የሚገኙ እንግዶች በቅድሚያ አመሰግናለሁ።
እናመሰግናለን።
ለየት ያለ ስራ በሰራችሁ ማግስት ነው ማነጋግራችሁ። ባሳለፍነው ሳምንት መጀመሪያ እዚህ ዋሽንግተን ዲሲ በሚገኘው ኬኔዲ ቲያትር የማሆይ ጽጌ ማርያም ገብሩን 100ኛ ዓመት የልደት በዓል ያከበራችሁበት ልዩ ዝግጅት አሰናድታችሁ ብዙዎች በተገኙበት ስነ ስርዓት አካሄዳችኋል።
የ100 ዓመታት ብሩህ የሙዚቃ ቀማሪ ይላል በግርድፉ ወደ አማርኛ ሲመለስ። በርካታ ታዋቂ የሙዚቃ ሰዎች ተሳትፈዋል። ከስሜቱ ብንነሳ ምን አይነት ስሜት አሳደረባችሁ? ከረጅም ዓመታት ስራ በኋላ የመጣ ለየት ያለ ክንውን ነውና
ወይዘሮ ሀና ከርሶ ልጀምር።
እሺ፣ በመጀመሪያ ደረጃ አሉላ ለረዥም ጊዜ የምንተዋወቅ አብረንም ሰርተናል። አንተም ድርጅቱ ሲቋቋም ከነበሩት ከጀማሪዎቹ አንዱ ስለነበር አንቱ ተሆን እንተውና በቃ አንቺ ብለንም ብንነጋገር ደስ ይለኛል።
እሺ፣ አመሰግናለሁ።
በኬኔዲ ሴንተር የነበረው ኮንሰርት በጣም ደስ በሚል አይነቱ ሁናቴ መከናወኑ ማሆይንም ህይወታቸውንም ስራቸውንም በትልቅ ደረጃ በመከበሩ ህዝብም የተገኘው ሰው ሁሉ ደስ ተሰኝቶ የእሳቸውንም ስራ ምን ያህል ከፍተኛ ቦታ ላይ እንዳለ ማየቱ በጣም ደስ የሚል ነገር ነው።
እሺ፣ ግሩም። አቶ ዳንኤል በእርሶም በኩል የተሰማዎትን ቢነግሩን። ምን አይነት ስሜት አሳደረብዎ?
እኔም እንግዲህ እንደሃና አንቱን ተውና በአንተ ጀምር ደስ ይለኛል። ለረጅም ጊዜ ነው የምንተዋወቀው እና ምንም ብዙ ፎርማሊቲ ከኔ ጋር አያስፈልገውም። እኔ እንዳለችው 25 ዓመት በጣም ረጅም ጊዜ ነው። ነገር ግን አንድ መርሳት የሌለብን ነገር ከእናንተ ጋርም ከሆነን ሞሀይ አሜሪካን ሀገር መጥተው ጆርጅ ዋሽንግተን ዩኒቨርሲቲ ኮንሰርት ተካሂዷል። ለእኔ እሱ ራሱ ትልቅ ሰክሰስ ነበር። ቦርድ በየጊዜ ቢቀየር አንተም አታመንታም ሌሎችም ሁሌም አላችሁ። ይኸው ያሁኑ ደግሞ በጣም ከፍ ባለ ደረጃ አንድ ያችንም ቤተሰቡ በጠቅላላ ፕላን ነበረው ተተቻለ ለመቶ ኛው እድሜያቸው ወደ እስራኤል ሁሉም ሄዶ መቶኛቸውን እናከብራለን ብለን እንደሱ አይነት ፕላን ነበረ። እግዚአብሔር አልፈቀደም። በተወሱ ፋንታ ይኸው በትልቁ በእኔ ግምት በጣም ሰክሲድ ያደረገ ኮንሰርት ነው ብዬ ልናገር እችላለሁ።
የተመለከቱ በስነ ስርዓቱ የታደሙ የሚጋሩት አስተያየት ይመስለኛል በጣም የተዋጣለት። ቀደም ብዬ በመግቢያ የጠቆም እንዳደረግኩት የታወቁ የሙዚቃ ቀማሪዎች፣ የሙዚቃ የክላሲክ ሙዚቃ ተጫዋቾች፣ አጥኚዎች በየራሳቸው እንደ መክሊት አደሩን የመሰሉ ታዋቂ ድምፃውያን ከኢትዮጵያውያንም መጥተው በመድረኩ የማሆይን ሙዚቃ የማሆይን ድርሰት ግጥም በዜማ ያሰሙበት ደረጃ ድረስ የሄደ ነው። አንዳንዱን አለፍ አለፍ ብለን ለማሳየት እንሞክራለን። እንደ መስራች ይሄን ህልም ምናልባት ለሌሎቹ ያጋራሽም ዋናዋ ሰው የማሆይ ጽጌ ማርያም ቀኝ እጅ ሆነሽ በቅርበትም የሳቸውን ስራዎች ዓለም እንዲያገኘው በተደረገው ጥረት ውስጥ ትልቁን ስፍራ የወሰድሽ ነሽና ይሄን የተለየ ስሜት ምን አመጣው ከሚለው ብንጀምር የማሆይ ጽጌ ማርያምን እንደ አዲስ ማናስተዋውቅበት ጊዜ ነው። ዓለምም በስፋት የሚያውቃቸው ደረጃ ላይ ደርሷል። በዩናይትድ ስቴትስም ሆነ በተቀረው ዓለም ወጣቶች ሳይቀሩ ሙዚቃቸውን ፈልገው የሚሰሙበት ነው። በኋላ እንመለከታለን በተለያዩ የፊልም ስራዎች፣ ዶክመንተሪዎች፣ ዘጋቢ ፊልሞች ላይ ሙዚቃዎቻቸውን መጠቀም ተችሏል። ሁሌ የምናውቀው ኢትዮጵያውያን ዘንድ በሬዲዮ የሚሰሙትን ሆምለስ ወንደረር የተባለውን በማስተዋወቅ ነበረ ውይይታችን የጀመርነው ከማሆይ ጋር ከ15 ዓመት በፊት። ዳንኤል፣ አንተ እንደገለጽከው ይሄ የቀደመው ዝግጅትም ያንን ያህል ከፍተኛ አድናቆት ያተረፈ ነበር። ይልቁንም ደግሞ እማሆይ ራሳቸው በአካል የተገኙበት ነው። ከገዳም ከብዙ ዓመታት በኋላ ለመጀመሪያ ጊዜ ወጥተው የኢትዮጵያውያን የሽልማት ድርጅት ሲድ ለሽልማትና ለእውቅና ባበቃበት ምክንያት እሳቸው ፈቃዳቸው ሆኖ መጥተው እዚህ ለሱ ተመርጠው በዛ አጋጣሚ እንዲያውም የሚቀጥለው ትውልድ ሙዚቃ ቀማሪዎች ጋር ነው የሰሩት። በርግጥ ትልቅ ክብር የሚገባው ትልቅ ስራ እንደሆነ አስተውሳለሁ በሰዓቱም ዘግበንበታል። አሁን እንግዲህ ደግሞ ሳይቋረጥ በርካታ ስራዎችን እየሰራችሁ ያደረሳችሁበትን እንድናይ ነው አዲሱን ትኩሱን ስራችሁን ያስቀደምነው። እስኪ ወደ ጥንስሱ እንሂድ። ሃና፣ አንቺ ምናልባት የማሆይ ቀኝ እጅ መሆንሽን ለማያውቁ መንገድ ካልሆነ በቀር ብዙዎች የሚያውቁ ይመስለኛል። በተለየ መንገድ የቤተሰባዊ ቅርበትሽ የፈቀደልሽ ብቻ ሳይሆን በሙሉ ልብሽ የእሳቸውን ስራ በቀዳሚነት የመራሽ ሌሎችንም የማሰባሰብና የማሰራት እድሉን አብሮ የመስራት እድሉን የመፍጠር አጋጣሚ ያገኘሽ ይመስለኛል። ነገር ግን እንዴት መጣ ይሄ የማሆይን ስራ ለዓለም ቅርብ የማድረግ ፍላጎት? በእሳቸው ስም እሳቸው በገና በወጣትነት ዘመናቸው ጨምሮ ሙዚቃዎች እየሰሩ ልጆችን ቢረዳ ያደርጉ የነበረውን ፍላጎታቸው እንዲቀጥል በዘመናዊ መንገድ እንዲቋቋም የሙዚቃ ማጥናት ፍላጎት ያላቸው ነገር ግን እድሉ የሌላቸውን ወጣቶች እንርዳ የሚለው ሀሳብ እንዴት ተጠነሰሰ? ምን ሳበሽ ወደዛ?
አዎ እንግዲህ እኔ ከልጅነቴ ጀምሮ ያው ሁላችንም ልጆች ሆነን ማሆይን ሁሉ ጊዜ እናገኛቸዋለን። አያታችን ቤት ስንሄድ ሙዚቃ ሲጫወቱ ብቸኝነታቸው ልጅም ብሆን በልጅነቴ ብቸኝነታቸው ይሰማኝ ነበረ። በጣም ሙዚቃቸው በጣም የሚያሳዝን ሆኖ ነበር የሚሰማኝ። እሳቸውም ሲያዝኑ ብዙ አይቻለሁ እና ሳላቀው ውስጤ በጣም የእሳቸው ነገር በእውነት ለመናገር በጣም ጥልቅ በሆነ መንገድ አንድ ኃይለኛ መተሳሰር ፈጥሮ ይመስለኛል በውስጤ። እና ደብዳቤ ሲጽፉልኝ ኒውዮርክ ኖር ነበረ በዛን ጊዜ። ይሄ እንግዲህ በፈረንጆች አቆጣጠር 1998 ዓ.ም ማለት ነው። 25 ዓመት ብዬ የምልበት ምክንያቱ ይሄ ነው። አጀማመሩ ከዛ ነው የተጀመረው። በዛን ሰዓት ሞሃይ ሁለት ህቶቻቸውን በሞት ባከታታይ በስድስት ወር እድሜ ልዩነት ሁለቱም ህቶቻቸው ስላረፉ በጣም ሀዘን ውስጥ ነበሩ እሳቸውና አይ ቲንክ በቃ እኔ አሁን ህቶቼም አልፈዋል እኔ ነኝ የቀረሁት እኔም ወደዛው ያጅ ነኝ እና ምንም ነገር እዚህ ምድር ላይ እኔ ንብረት ምን ብዬ የምጨነቅበት ምንም ነገር የለም መልክሴ ነኝ እሄዳለሁ በተጠራሁ ጊዜ ማዝነው ግን በሻማ በሌሊት ሳይቀር እየተቀመጥኩኝ የጻፍኩት ሙዚቃ እና የትም ተበትኖ ወድቆ መቅረቱ በጣም ያሳዝነኛል እና እንድትረጂ ብለው ነው የጻፉት። ስለዚህ የግዴታ ጥሪያቸውን በመቀበል ተነስቼ ላያቸው ሄድኩኝ። አብረን ጊዜ አሳለፍን። ከ17 ዓመት በኋላ ነው ያገኘኋቸው እና ስመለስ እና ሲዲ አሳትመው ነበረ። ያንን ሲዲ 300 ኮፒ ነበር ያሳተሙት። እሱን ሽጭልኝ እና ገንዘቡን ለቤተ ክርስቲያን ማስገባት ፈልጋለሁኝ። አንድ ስራ ያቆመ ቤተ ክርስቲያን ጀሪኮ አለ የስላሴዎች፣ እሱን ማሰራት ፈልጋለሁ አሉ። ከዛም በተረፈ ደግሞ በ10,000 ኮፒ ሙዚቃ እንዲወጣ ፈልጋለሁ አሉ። እኔ ይሄን ሁሉ እንዴት እንደማረገው በእውነቱ ምንም አላውቅም፣ ግን እሺ ብዬ አደራውን ተቀበልኩኝ እና በመመለስበት ጊዜ አንድ ሻንጣ የእሳቸውን ሻንጣ ሙሉ የሙዚቃ ወረቀት የጻፏቸውን በሙሉ በቴፕ ቀረጹትን ምን በቃ ያለውን ሙዚቃ በሙሉ አደራ ብለው ሰጡኝ። ምን እንደማረገውም ባላውቅም ግን አደራውን ተቀብዬ ተመለስኩ። ከዛ በኋላ ነው እንግዲህ ድርጅት ሲቋቋም አለበት። እኔ በግሌ በብቻዬ ልሰራው የምችለው ነገር አይደለም። የእሳቸው ሙዚቃ ሩቅ መሄድ እንዳለበት፣ ምክንያቱም ያ የተጻፈ ሙዚቃ ሁሉ ምን ይሆናል፣ እኔ ጋር ተቀምጦ ምን ይሆናል። ይሄ ሁሉ እንግዲህ ያ ሙዚቃ ቤት እንደሚያስፈልገው፣ መኖሪያ እንደሚያስፈልገው ኃላፊ የሚሆን እኔም ከትውልድ ወደ ትውልድ የሚተላለፍ ኃላፊ የሚሆን ድርጅት እንደሚያስፈልገው በመገንዘብ ነው ድርጅት ይቋቋም የሚለው ነገር የተነሳው። ከዛም በኋላ ድርጅቱ ሲቋቋም ደግሞ የድርጅቱ አላማ ምንድን ነው? ስለዚህ ሁለት ረድፍ ያለው አላማ መሆን አለበት ማለት ነው። በአንድ ረድፉ የእሳቸውን ሙዚቃ የሚመነዝር ማለት ይሄንን የተጻፈውን ገና ያልተጠቀመውን ፓብሊክ ላይ ያልወጣውን ፓብሊክ ላይ እንዲወጣ ለህዝብ እንዲጋራ እሳቸው ራሳቸው ሪኮርድ ያደረጉት እንዲታተም፣ ያልታተመው እንዲታተም፣ የታተመው እንዲባዛ እንሶን የእሳቸውን ሙዚቃና የእሳቸውን ግጥም ስዕል ምን የተመለከተው ስራ በአንድ ረድፉ እንዲካሄድ፣ በሌላው ረድፉ ደግሞ ራሱን የቻለ በራሱ ገንዘብ የሚተዳደር ድርጅት ዘለቄታ የሚኖረው ድርጅት ተቋቁሞ ያ ድርጅት እሳቸው ከመጀመሪያው ሲነሱ ሙዚቃ ያሳተሙበት ምክንያት የቆሎ ተማሪ ጎንደር እሳቸው መልክሴ ሆነው እዛ ሲያስቀድሱ የቆሎ ተማሪዎች ጠዋት ሲለምኑ አይተው ምንድናቸው እነዚህ ልጆች ብለው ሲጠይቁ ከገጠር የሚመጡ የቆሎ ተማሪ ይባላሉ የሚማሩት እየለመኑ ነው ብለው ይነግሯቸዋል። ሲነግሯቸው ነው እኔ ሌላ ገንዘብ የለኝም፣ ያለኝ ገንዘብ ሀብት ሙዚቃዬ ነው፣ ሙዚቃዬን አሳተሜ እነዚህን ልጆች እረዳለሁ ብለው ነው ሙዚቃ መጀመሪያ ለማሳተም የተነሱት። እና ያንን ህልማቸውና ራዕያቸውን በመከተል በዛ መሰረት ነው ይሄ ድርጅት አላማው ያው ተማሪዎችን እዚህም ሀገር አሜሪካን ሀገርም ይሁን ኢትዮጵያም ይሁን የትም ሀገር ወደፊትም እያደገ ይሄዳል ብለን ተስፋለን። የሚሄድበት ቦታ ሁሉ የገንዘብ እርዳታ የሚያስፈልጋቸውን ተማሪዎች ለትምህርታቸው በተለይ በሙዚቃ ትምህርት የሚረዳ መሆን አለበት በሚል በዚህ ሁለት ረድፍ ነው።
ዛሬ እማሆይ ከ15 ዓመት በኋላ የዝግጅት ክፍላችን የጎበኙ ይመስላል፣ አብረውን ያመሹም ይመስላል። ስለማሆይ ነው አብዛኛው ዝግጅታችን። ቀደም ብሎ ስማቸው የተነሱ የሙዚቃ ቀማሪዎች የተወሰኑትም እንግዶቻችን ሆነው አብረውን አምሽተዋል።
ወይዘሮ ሀና ከበደ፣ የማሆይ ጽጌ ማርያም ገብሩ የሙዚቃ ፋውንዴሽን ዋና ስራ አስኪያጅ፣ አቶ ዳንኤል አሰፋ የተቋሙ ቦርድ ፕሬዚዳንት፣
የማሆይን አደራ ተቀብላችሁ ለሚቀጥለው ትውልድም የሚተላለፍበት መንገድ ላይ እየሰራችሁ ነው። በርካታ ስራዎቻችሁንም በወፍ በረር ቅኝት ለማየት ሞክረናል።
የሙዚቃ ፋውንዴሽኑን ቀጣይ ምዕራፎችና በክንውናቸው የምታስፋኳቸውን ቁም ነገሮች ጨምሮ በሌላ አጋጣሚ መልሼ እንደማገኛችሁ ተስፋ አድርጋለሁ። ዘለግ ያለ ቆይታ ላደረግንበት ውይይት ለአሁኑ ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ። አድማጮች አሁን የአዲስ አበባው መስኮት ይከፈት ነው። ንጉሴ ለምሽቱ ያሰናዳውን ይዞ ቀርቧል። ወደ ዝግጅቱ
ባለፈው አመት አጋማሽ ላይ እንጦጦ ባይነ ህሊና ወስደህን ፓርኩን አስጎብኝተናል። ወረድ ብለህም 4 ኪሎ ታላቁን ቤተ መንግስት እንዲሁም ሸገር የወዳጅነትን ፓርክ እያነሳህ አጫውተናል። ወደ ሳይንስ ሙዚየምም ጎራብህ ነበር። ነገር ግን ትልቁን የቤተ መንግስቱን ዋና በር የነበረውን ትበርን እረስተዋል የሚሉኝ አድማጮቼ ቀላል አይደለም ቁጥራቸው። በተለይ የፍቅር ልጆች ዛሬ ያላነሳፈለኩ ብላቴን ጌታ ማህተመ ስላሴ ወልደ መስቀል ዝክረ ነገር በተሰኘው መጽሐፋቸው እንዲህ ይላሉ። በህይወት እንዳሉ ሆነው ያጫውቱናል። ከፊት በሩ ጀምረን ወደ እልፍኝ እየተጓዝን ብንመለከተው የማዕረጉን ብዛት የሥርዓቱን ርቀት ልንረዳው እንችላለን። በስተምዕራብና ደቡብ መካከል ያለው መግቢያ ፊት በር ይባላል። ወደ ሸራተን ሲወረድ ደቡብ በኩል ያለው በር ማለት ነው። ፊት በር ይባላል። ፊት በር የመጀመሪያው በር ነው። ይኸውም ክብር ያለው ታላቅ የቤተ መንግስቱ መግቢያ መጀመሪያ በር ነው። ይህ በር ባለ 3 ደረጃ ሆኖ 3 ላይ በ ጥርብ ድንጋይ ተቀስቷል። መዝጊያው የብረት በር ነው። ከበሩ አናት ዘበኞቹ መድፍና መትረየስ ይዘው ይጠብቃሉ። ከዚህም ወደ ዘበኞቹ ማረፊያ የሚወስደው ደረጃ በጥርብ ድንጋይ ሰፋ ብሎ በእርከን ተርቷል። እንዲህ ያሉ የሚያጫውቱን ብላቴን ጌታ ማህተመ ስላሴ ወልደ መስቀል ናቸው። ዝክረ ነገር በተሰኘው መጽሐፋቸው ወጣቱ ሰዓሊ ሃሩን ሱሌማን ደግሞ ሰዓሊ ነውና የዛውም የፊት በር የአራት ኪሎ አካባቢ ልጅ ነውና በሱ ይታ ደግሞ ይህንኑ የቤተ መንግስቱን ዋና በር ፊት በርን እንደሚከተለው ይገልጻዋል።
ሃሩን ሱሌማን ይባላሉ። ሰዓሊ ነኝ እና መምህርም ነኝ። እንግዲህ እርሶ ባሉት በስያሜው ጉዳይ ላይ ያው ያለኝ ሐሳብ ምንድነው? ፊት በር እንግዲህ እንደምናውቀው ቤተ መንግስቱ ካሉት በሮች መካከል ዋንኛ በሮች መካከል ከአራቱ አንደኛው ነው የተሰጠው ዋና መግቢያና መውጫ በር። እንደውም ዝክረ ነገር ላይ ማህተመ ስላሴ ጻፉት ላይ ሹሸራዎች የሚካሄድበት ነጋሪት የሚጎሰምበት እና ተሿሚው ማዕረግ ልብሱን ለብሶ የሚታይበትም ቦታ እንደነበረ ነው። እንደውም በሌላኛውም ቦታ ላይ በጣም በሚገርመው አሁን ምናልባት ስሩ የሆነ ቋጢ ነገር በነገራችን ላይ ምናልባት ለማያውቁ ሰዎች እንትን ለማለት ፊት በር ማለት ከሸራተን በተቃራኒው ፊት ለፊት ያለው የቤተ መንግስቱ መግቢያ በር ነው። ምናልባት አሁን ከስሩ ቋጥኝና እንደ ከፍታ ቦታ ላይ ስላለ መግቢያው እንግዲህ አቶ ንጉሴ ቅድም እርሶም እንዳሉኝ በደርግ ጊዜ መሰለኝ የፈረሰው እንጂ መግቢያ ደረጃ እንደነበረው ነው። እና የሚገርመው እዛ መግቢያ ደረጃ ላይ ዝክረ ነገር ላይ ማህተመ ስላሴ ጻፉት ላይ ምንድን ነው የሚለው? ደርብ በፊት በር በኩል ደረጃው ላይ አፈ ንጉስ ያስችልበታል። የቀሩትም የክፍል ወንበሮች ሁሉ በአደባባይ ዙሪያ ካሉ ዛኒ ጋቦች ሆነው ነገርተኛውን ይሰሙበታል። ስለዚህ ተሿሚው ወጥቶ ማዕረግ ልብሱ የሚደርስበት ቦታ ብቻ ሳይሆን ነገርተኛውም አፈ ንጉሱም እዛ የሚያስችልበት ቦታ ነበር ማለት ነው። እንግዲህ ይህ ትልቅ ሲያሚ ያዘ ነው እንግዲህ ያ ማለት አዲስ አበባ ወይም ሸገር ስትቆረቆር ጅምሮ የነበረ ታሪክ ነው። እንግዲህ በፊት በር ሳስበው
ታሪካዊው የፊት በር ዛሬ በሸገር የወዳጅነት ፓርክ ተተክቷል። ጎዳናው ጣይቱ ሆቴሉ ሸራተን በፊት በር የገባን መከፈቱን አይተን ፊት በር ፈረሳሉ ስላሴ ገበያ ለወዳጅነት ፓርክ ለአንድነት መታያ ብያለሁ። እኔ ሳሊ ሃሮን ሱሌማንን አመስግኜ ለዛሬ በዚህ ሁሉ ሰናበት። በስያሜው ዙራ የሚመለከታቸውን ሰዎች አነጋግረን ሌላ ጊዜ እንመለሳለን። ቸር እንሰንብት።
I'm
ያኪሉን ለዝግጅቱ አመሰግናለሁ። ወዲ ራዲዮ መስሂት አድማጮች ለምሽቱ ያስተናዳነውንም በዚሁ መቋጨታችን ነው። የኢሜል አድራሻችንን ለማስተዋወስ horn@voanews.com የስልክ ቁጥራችን 202-205-9942 የውስጥ መስመር 14 ነው። ጻፉ፣ ደውሉልን። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየለቱ ከምሽቱ 3 እስከ 4 ሰዓት በ22፣ 25 እና 31 ሜትር ባንዶች እንዲሁም በኢትዮ ሳት የሚያስተማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ። ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መስሄት አዘጋጅና አቅራቢ አሉላ ከበደ በዚሁ ተሰናበትኩ። ሰላም፣ ደህና አደሩ።
I can't go to Buna, go for Shindaji.